ኮሮ ጉዙ ወለጋ ዞን አቤዶንጎሮ ወረዳ ባለፈው ሳምንት ረቡዕና አርብ በታጣቂዎች ተፈጸመ በተባለ ጥቃት ቢያንስ 13 ሰዎች ህይወት ማለፉን የወረዳው አስተዳደር ገልጿል። ከበያተኞችና ሳፍሩ በነበረ ተሽከርካሪ ላይ በተፈጸመ ጥቃት ሰዎች መገደላቸው ለአሜሪካ ድምጽ የተናገሩት የአቤዶንጎሮ ወረዳ አስተዳዳሪ አቶ ከተማ ዋቁማ በተለይ አርቡን ጥቃት ተከትሎ በሺዎች የሚቆጠሩ ነዋሪዎች ከቤት ንብረታቸው እንደተፈናቀሉ ማስተዋቀዋል። የወረዳው አስተዳደር ለጥቃቱ በአካባቢው እንቅስቃሴ ያላቸውን ታጣቂዎች ጥያቄ ያደረገ ሲሆን በአካባቢው የተከሰተውን የጸጥታ ችግር ለመፍታትም እየሰራው ነው ብሏል። ገልሞ ዳዊት ተጨማሪ ልኳል።
በኦሮሚያ ክልል በሆሮ ጉዱሩ ወለጋ ዞን አቤዶንጎሮ ወረዳ ባለፈው ሳምንት የተለያዩ ቀናት እንደተፈጸመ በተገለጸ ጥቃት 13 ሰዎች መገደላቸውን የወረዳው ነዋሪዎች ባለስልጣናትና የአቤዶንጎሮ ሆስፒታል ለአሜሪካ ድምጽ ተናግረዋል። የሰዎችን ህይወት የከተፈው የመጀመሪያው ጥቃት ባለፈው ሳምንት ረቡዕ ናሐሴ 1 2016 ዓ.ም ተመረጠ በአቤዶንጎሮ ወረዳ ምሪጋ በሚባል ስፍራ ወደ ገበያ የሚያምሩ ነዋሪዎችን አሳፍሮ በነበረ የህዝብ መጓጓዣ ላይ በተከፈተ ተኩስ መፈጸሙን ገልጸዋል። በዚህ ማምስ ሰዎች ሲሞቱ ሁለት ሰዎች ደግሞ የመቁሰል አደጋ እንደደረሰባቸው የወረዳው አስተዳደር አስታውቋል። ከማቾች ውስጥ አቶ ታዬ ገለታ የተባሉ ነዋሪ እንደሚገኙበት የቅርብ ዘመድ እንደሆኑ የገለጹና በጸጥታ ችግር የተነሳ ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪ እንዲህ ይላሉ።
እኔ አንበለሳ ባምናቆቲ መቃንታ ሞዩ ታዬ የማታዬ ገለታ
ከማቾች ውስጥ የባለቤቴ ወንድም አንዱ ነው። አቶ ታዬ ገለታ ይባላል። በህዝብ መጓጓዣ ተሳፍሮ የሄደ ሳለ ነው ጀርባውንና ጭንቅላቱን በጥይት ተመትቶ የሞተው። ገዳዩም ጽንፈኛ ፋኖ ነው።
በዚህ ጥቃት ህይወታቸው ማለፉ ከተነገረው አምስት ሰዎች መካከል ሁለቱ ሴቶች እንደሆኑ እኚሁ የአቤዶንጎሮ ነዋሪ ይገልጻሉ።
ቶኮ ወርቅና በየና ጅራንት ቶኮ ሞዩ ሀዊ ከበዳ ጅራንት
በጥቃቱ ህይወታቸው ካለፉ ሁለት ሴቶች አንዷ ወርቅነሽ ገበዮ፣ ሌላዋ ደግሞ ሀዊ ከበደ ትባላለች። የወርቅነሽ አባቷ ከባለቤቴ ጋር ወንድማማቾች ናቸው። ሀዊ ደግሞ የስጋ ዘመዳችን ናት።
ከረቡዕ ጠዋቱ ጥቃት እንዳመለጡ የተናገሩ ስማቸው በደህንነት ስጋት እንዳይገለጽ የጠየቁ የአቤዶንጎሮ ነዋሪ እንዲህ ይላሉ።
ጥቃቱ ከጠዋቱ ሁለት ሰዓት ገደማ ነው የተፈጸመው። ቁም ብለው እንኳን አላስጠነቀቁንም። ብቻ ድንገት ተኩስ ከፈቱብን። የቻለ እየዘለለ አመለጠ። ተከታትለው የደረሱባቸውን ከያዟቸው በኋላ በጥይት ደብድበው ገደሏቸው። ይህን የፈጸመው የፋኖ ጽንፈኛ ኃይል ነው። ቶችንም ስንቀብር እነርሱ ከበውን ሲተኩሱ ነበር። አሁንም ጭንቅ ውስጥ ነን።
በጸጥታ ስጋት የተነሳ ስማቸው እንዳይገለጽ የጠየቁ የአቤዶንጎሮ ሆስፒታል ሕክምና ባለሙያ የአራት ሰዎች አስክሬን መቀበላቸውን ለአሜሪካ ድምጽ ተናግረዋል።
ናሞኒ ሚጣንገራ ገራ ታንቀቀበራ
ሰዎች ተጎድተዋል። የአራት ሰዎች አስክሬን ወደ ሆስፒታላችን መጥቷል። ከነርሱ ሁለቱ ሴቶች ነበሩ። ለተሻለ ሕክምና ወደ ሻምቡ የተላከ አንድ ሰውም ህይወቱ አልፏል። በአጠቃላይ አምስት ሰዎች ሞተዋል ማለት ነው።
የሆስፒታሉ ሕክምና ባለሙያ ለተሻለ ሕክምና ወደ ሻምቡ ሆስፒታል የተላኩ ሁለት የጥቃቱ ተጎጂዎች መኖራቸውንም አክለው አመልክተዋል። በሌላ በኩል በዚህ አካባቢ እንደሚኖሩ የገለጹልንና ስማቸውን ለደህንነታቸው በመዝጋት እንዳይጠቀስ የጠየቁ የአካባቢው ነዋሪ በአካባቢው ተፈጸመ ያሉትን ያስረዳሉ።
ይህ ሳምንት የተፈጠረው ባለፈው ሐሙስ ለታ ነው። ያው የኦሮሚያ ልዩ ኃይል ዞሮ ዞሮ በወሬ ደረጃ እንጂ ጨሮ ላይ ማለት ነው። ስለዚህ ሐሙስ ለት ገብተው ሶስት አማራዎችን አጋጣሚ ልዩ ኃይል ናቸው የልዩ ኃይል ልብስ ነው የለበሱት ሶስት አማራዎችን ገደሉ። አርብ ከሰዓት ያው የኛ ደግሞ ሄደ ሬሳ ለማንሳት ብሎ ሄደ። ከዛ ለካስ እነሱ ቦታ ይዘዋል ተኩስ ከፈቱ ማህበረሰቡ ላይ የእኛም አጋጣሚ መከላከል ምናምን አደረገ። በመሀል ያው ሰው ተጎድ ያልፏል እዛ መሀል እኛም የሞታለ እነሱ ምላቸው ሰዎች ያው ወረዳው ነው እንግዲህ የልዩ ኃይል ልብስ ለብሶ ወረዳው መቆጣጠር አይችልም። እኔም ምለው ወረዳው እንደላቃቸው አድርጌ ነው እኔም ማስበው ለራሴ። ምክንያቱም የልዩ ኃይል ልብስ ለብሶ በወረዳው ስር ይንቀሳቀሳል። ወረዳው እኮ የራሱ ኃይል አለው እዛ ውስጥ ማንቀሳቀስ ምናምን የሚችል መቆጣጠር የሚችል አካባቢውን ሰላም እና ሐሙስ ዕለት በቃ እንደዛ ገቡ። በቃ ያው የእኛም ሬሳ እናነሳለን ብሎ በአካባቢ ሄዴ ያው ወደዚህ ወደ ቱሉ ጋና ቅርብ ስለሆነች ያው በአካባቢ ያለው ሰው ያው ቤተሰብ ስላለው እነዛ የሟች ሰዎች ቤተሰብ ስላላቸው የግድ ሰው ጨምረው ሬሳ ለማንሳት ሲሄዱ እነዛ የታጠቁ ኃይሎች አሉ እዛ ጦር ከፈቱ። ጦር ሲከፍቱ ከዚህም የመከላከል እንትን አደረገ። በዛ ምክንያት የተወሰነ ሰው ተጎድ ያርቷል። በመሀል
እኚህ ነዋሪ ከሁለቱም ወገን ሰዎች መሞታቸውን ገልጸው በቁጥር አስቀምጠዋል። ሁኔታውን የሁለት ማህበረሰቦች ግጭት ብሎ ለማለት አዳጋች እንደሆነም ይናገራሉ።
ግጭት እንዳለ ማህበረሰቡ ኖርማል ነበር። የታጠቀ ኃይል ነው እዛ የተጠበቀው። ከዚህ ደግሞ ሄዶ ወሬታ የሚያነሳ ነው። በዛ መሀል ነው እንግዲህ ግርግሩ የተነሳው። ግጭት እንዳለው ማህበረሰቡ ከማህበረሰቡ ወይም አማራና ኦሮሞ ተጣልቶ አይደለም፣ ትክክለኛ ወረዳ ነው ጦርነት እያካሄደ ያለ ነሱ ነው። በቃ ይህ ድሮ ልዩ ኃይል እንደፈረሰ ነው የምናውቀው። ይሄ የአገሪቱ አዋጅ ነው ብዬ ነው የማስበው። ነው ልዩ ኃይል ፈርሷል፣ ግን ልብሱን ለብሶ አሁንም ያን ልብስ ያን አርማ ያን ሁሉ ነገር ይዞ ነው እየተንቀሳቀሰ ያለው። ምናልባት ልብሱ ያቁኖ በትጥቅ ትንሽ ዘመን ብሏል። አሁን
ሌላው አስተያየት ሰጪ ደግሞ ራሳቸውን ይደርስብናል ካሉ ጥቃት ለመከላከል ሲታጠቁ የተለያየ ስም እንደሚሰጣቸው ገልጸው አቤቱታ አቅርበዋል።
ልብሳቸው ተማላ እያጠቁታል። ልብሳቸው ተማላ የልያ ልብስ ነው። አሁን የፖሊስም አለ የልያ ልብስ አለ። ልብሱን ደግሞ ተንቀናለዋለ ፓርታል ተብሎ ወደ ፖሊስ መስራት ተዘባ ደግሞ ልብሱ እንዴት ይታይ? ልብሱ ደግሞ አሁን ተቃጣጣሉ ነው። ሌላ ይፈጣጣል። ያው ፋኖ ነው ራሱና ድራይት እንጂ ራሱ ፋኖ ብሎ እንጂ ፋኖ የሚባል ራሱ እኮ ናቸው። ይሄ ራሱ ድርጅት ነገር ፋኖ አይደለም። በቃ ፋኖ ምረውኛ ይያልን ያለ ነው። እንደኛው እንደው ተፈጥሮ ናባቱ ወይ ባብር ተማስቶ በራሱ ወይ መሰላል በግል ጥራቱ መሰላል ገብቶ የመከላከል ስራ የሚሰራው ብቻ ነው። ባነ ያልናለ ነው እንጂ ምንም የሚረዳው ካለም ድርጅት ምሮ አይደለም። በምን መረጫ ማንኛው ማበት ሊያጠዋ አይችል። እኛ ግን
በተያያዘ ዜና በዚያው በወሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ወረዳ ጨሩ ቀበሌ ባለፈው ሳምንት አርብ ጠዋት ተፈጸመ በተባለ ሌላ ጥቃት ተጨማሪ የሰው ሕይወት መጥፋቱን ንብረትም መውደሙንና ብዙዎችም ከቤት ንብረታቸው መፈናቀላቸውን ነዋሪዎችና የወረዳው አስተዳደር ለአሜሪካ ድምጽ ተናግረዋል። አቶ ኢብራሂም አብደላ በአርቡ የጨሩ ቀበሌ ጥቃት አባታቸው እንደተገደሉባቸው ይናገራሉ።
ገናማ ሰዓቴ ተቆረጥቲ ገናማ ጅማታ
አርብ ጠዋት እኔና ወላጅ አባቴ ከብት እየጠበቅን ቆመን ባለንበት ቁምጣ የለበሱና ራሳቸውን ፋኖ የሚሉ ታጣቂዎች በብሬን ተኩስ ከፈቱብንና አባቴን ገደሉት። እኔ በወቅቱ ውሃ ውስጥ ገብቼ ነው ያመለጥኩት። በማግስቱ ጠዋት ተመልሼ አባቴን ቀበርሁ። አሁን ወደ ወረዳው ከተማ ሸሽቼ የቤተሰቤ አባት የሆኑትን 6 ሰዎች እያፈላለግሁ ነው።
አቶ ኢብራሂም ለጥቃቱ ተጠያቂ ያደረጓቸው ጽንፈኛ ፋኖ ሲሉ የጠሯቸው ታጣቂዎች ከአማራ ክልል ወደ ወረዳው የመጡና ቀድሞ በወረዳው የነበሩ ታጣቂዎች ናቸው ይላሉ። ወይዘሮ ነሽሪያ ሺ አብደላ ሌላው የአቤ ዶንጎሮ ወረዳ ነዋሪም በዚህ ጥቃት ወንድ ልጃቸው እንደተገደለባቸው ይናገራሉ።
ወጫውታ ሰደ ቀረኤ ነጀላ ለፈት ቀልጤ ቀደው ገነማ
የስምንተኛ ክፍል ተማሪ የነበረውን ልጄ ነው የገደሉብኝ። ስሙ ኑረዲን ከማል ይባላል። ማምለጥ በማይችልበት ሁኔታ ነበር ያገኙት። ባለቤቴ በስራ ምክንያት ሌላ ቦታ ነው ያለው። አስክሬኑን ለጊዜው ወደ ቤት አካባቢ አምጥተን ስንደብቅ ተመልሰው መጡ። እኛ ስንሸሽ እንዳልሆነ ያደረጉት ፋኖ ይባላሉ። ቁምጣ የለበሱ ናቸው። እዚው ነዋሪ የሆኑ ከሌላ ቦታ የመጡም አሉበት። ነገር ግን መለየቱ ለኛ በጣም ከባድ ነው። አሁን ወደ ወረዳዋ ከተማ ሸሽተን ነው ያለነው።
በጸጥታ ችግር ስማቸው እንዲገለጽ ያልፈለጉ ሌላው የአቤ ዶንጎሮ ጨሩ ቀበሌ ነዋሪም በአርብ ዕለቱ ጥቃት ቁጥር ጠቅሰው ሰዎች መገደላቸውን ተናግረዋል። በተጨማሪም ቤቶች መቃጠላቸውንና ነዋሪዎችም መፈናቀላቸውን አስረድተዋል። ጥቃት አድራሾቹ ከባድ መሳሪያ ሳይቀር የታጠቁ እንደሆኑም እኚሁ ነዋሪ ተናግረዋል።
ዱፋሳን በቃ ሜሻ ጉርጉዳ ብሬን ፊሲና ፌሪ ከነው መጠረጥ ዱፋስቴ
ታጣቂዎቹ በቁጥር በጣም ብዙ ናቸው። ብሬንና ስናይፐር ጭምር አላቸው። ቤቶች ተቃጥለዋል። ቀየውን ጥሎ የኮበለለ ሰው ብዙ ሲሆን ቅያሪ ልብስ እንኳን አልያዘም።
ነዋሪው በወረዳዋ ከተማ የተጠለሉት የጥቃቱ ተፈናቃዮች ድጋፍ እንደሚያስፈልጋቸው አመልክተዋል። በጉዳዩ ላይ የአሜሪካ ድምጽ የጠየቃቸው የአቤ ዶንጎሮ ወረዳ አስተዳዳሪ አቶ ከተማው አቁማ ባለፈው ሳምንት ረቡዕ ጥቃት መፈጸሙን አረጋግጠው ተከታዩን ምላሽ ሰጥተዋል።
ወደ ገበያ ሲያቀኑ በነበሩ ሰዎች ላይ ተኩስ ተከፍቶ 5 ሰዎች ተገድለዋል። ሌሎች 2 ሰዎችም ቆስለው በሕክምና ላይ ናቸው።
ባለፈው አርብ በወረዳው ጨሩ ቀበሌ ተፈጽመዋል ስለተባለው ጥቃትም አቶ ከተማ ሲናገሩ
ለኮፈሳ ለማሰደድ ከንጀሉ ለሞነች ይረን ይካስ ነው ለምገብት ለፈተማ ተውሳን እንደ
በዚያ ጥቃት የተገደሉት ሰዎች አሃዝ በትክክል አልታወቀም። ነገር ግን በእለቱ አብረዋቸው የነበሩ ተጓዦች የ8 ሰዎች ህይወታቸው ማለፉን ተናግረዋል። ቁጥሩ ከዚህም መጨመሩ አይቀርም የሚል ግምት አለን።
አቶ ከተማ በአርቡ ጥቃት ከቤት ንብረታቸው የተፈናቀሉት በርካቶች እንደሆኑ ገልጸዋል። በአሁኑ ወቅት የመንግስት ኃይሎች አካባቢውን ለማረጋጋትም እየሰሩ መሆናቸውንም አስታውቀዋል። ለአሜሪካ ድምጽ ገልሙዳዊት ከአዲስ አበባ።